ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን አሁን እንጀምራለን። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፓፒሌቶላ በእንግሊዝኛ ቋንቋ ተጽፎ አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በጸጋዬ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 11 እናሰማለን። በዚህም የተቀላላው ፕሮግራማችን ፍጻሜ ይሆናል።
ስብናን ተላብሰሽ እንደሰው መስክሪ አንቺና ታገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳ ሁላ እጁን ጠረገብሽ ተናገሪ አንቺ አገር እባክሽ ተጣሪ ከርሰማጽንሽን ወለል አርገሽ ገፍተሽ ተጣሪ ምድሪቱ ድምጽሽን ከፍ አርገሽ ተነሱ ተነሱ በእና ቀስቅሽ ጥሪያቸው እንያን አላፍ አርበኞችሽ ውስጥ ያስተኛሻቸው እስላም ክርስቲያን ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ህዝብ ተምሳሌ ላረጉሽ በደም ባጥንታቸው ኢትዮጵያ ላስባሉሽ እባክሽ ጥሪያቸው ድምጽሽን ከፍ አርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ የዓለምን ጥቁር ህዝብ አንገት ቀና ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጎርጊስ ደናግዴ ከነዝናራቸው እንዳያዙ ጎራድ የጣይቱ ያለ አዎ የጣይቱ ያለ እምዬ ምኒልክ አሉላ አባ ነጋ ዘራ አይደረስ ብለሽ ጩህና ተጣሪ ኃይለማርያም ማሞ ባልቻ አባ ነፍሱን ድምፅሽን ከፍ አለሽ አዎ እባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ሲ ወያኔ በሚስም ትግራይ ውስጥ መሽገው የባሪያውን ስራ ስድጋሚ መልሰው እየተፈነጉ ያንዱን እጅ ካንዱ አንገት እየገረፉ የሰው ልጅ እንደ ከብት አቤት አንቺ ሀገር ምን አይነት ሰው ፈጠርሽ? ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደዛ። እናንተ ጣሪ ምድሪቱ ምንድነው ዝምታሽ? አንገት ማቀርቀሩ እኛ ለኛ አልሆንም። ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናሪዎስን በጀርባችን አዝነን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን። እናም ተናገሪ አንቺ አገር ከርሰ ማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ ወይና ቀስቅሽ ጥሪያቸው እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው። ተጣሪ አንቺ አገር
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 11 አዲስ አበባ። እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠይቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየሁም። ቀበሌያችንስ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለም ወርቅ ትምህርት ቤት አጠገብ በቀይ ሽብር ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገንን ስለነበር እዚያ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ የዘ ቤተሰብ የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረ ሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረ ሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጅዋ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያንለ ከናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስ። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየውና ወሰኔ በውሃና ፈሳሽ ባለስልጣን ህንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየው ተይዛ አረመኔያዊ በሆነ መንገድ በግብረሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት ቀበሌያችን ውስጥ ኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት ስኳዶች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችው እናት አንዱን የስኳድ አባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጁን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተዉ። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታደሏትና ልጇ ከቤት እንዳለ ነገረቻቸው። እነሱም መጡና ልጁን ጎትተው አውጥተው በራፉ ላይ ገደሉት። እናትየዋ እርድ እያለች ብትወጣ እሷንም ጭኗ ላይ በጥይት መቷት። አንድ ቤት ደግሞ ሁለት ልጆች ገለው ውሾችን ለቀው ደሙን እንዲልሱ አደረጉ። ይህ ሁሉ በልጆቹ እናት ፊት ነበር። እናትየዋ ተንበርክካ ሬሳዎቹን እንዲተውላት ብትማጸንም እምቢ ብለው ይዘውባት ሄዱ። አብዮቱ ኮትኩቶ የሚያሳድጋቸው ሌሎች ልጆቹ ለጂ ብለውም አፌዙባት። ሴትየዋ እንደብደት አርጓት የልጆቹ አስከሬን ለትርኢት ከቀረበበት ስፍራ ላይ በየቀኑ ትቀመጥ ነበር። ለሚሊሻ ራሽን እንድናሰናዳ ስንታዘዝ እሷም እንዲሁ ታዛ አሻፈረኝ ስላለች አንድ ዘበኛ እጇን ሰበረው። እንዲያም ሆኖ ራሽን ወደምናሰናዳበት ወደ ቀበሌው አዳራሽ አምጥተዋት የግድ እንድትሰራ ተደርጎ ነበር። የስም የተደበቀ ልጅ ትዕግስት ያገባት ሞክሮ እንቢ በተባለ የቀበሌ ዘበኛ ተያዘች። አካባቢዋ ፒያሳ አቅራቢያ ነበር። ፍም እስኪመስል የጋለ ብረት በብልቷ በመስደድ አረመኔያዊ የሆነ ግብረሰይል ፈጸሙባት። ያልተወለደ አናርኪስት ተሸክመሽ እንደሆነ ለመፈተሽ ነው እያሉ ዘበኞች ሆዷ ላይ ይዘሉባት ይጨፍሩባት ጀመሩ። በዚሁ ስቃይ ውስጥ ሙታ ከተለመደው ከቀለመ ወርቅ ትምህርት ቤት አጠገብ ለትዕሪት ተጣለች። ነፋስ ስልክ ውስጥ የሌሎችን ልጆች እያደነ ሲገድል የነበረ የቀድሞ የመቶ አለቃ ማምሻውን ቤቱ ሲገባ በሌሎች ስኳዶች የራሱ ስድስት ልጆች በመትረየስ ታጭደው አገኛቸው። እንደሚታወቀው በዚያ ጊዜ ስኳዶች ደካማ ቀበሌዎችን ለመርዳት ወይም ትብብር ለማሳየት ከራሳቸው ውጭ የነበሩ ቀበሌዎችን ይጎበኙ ነበር። ታዲያ ያ የሟቾች አባት እንደነሱ ሁሉ ሰው ገዳይ መሆኑን አላወቁም ነበር። አንድ ሽማግሌ ሰው የተገደሉ ሶስት ልጆቻቸውን ሬሳ ከምኒልክ ሆስፒታል አስወጥተው ለመውሰድ የጥይት ዋጋ ከፈሉ ብሏቸው ከፈለጋችሁ አሉ። በድብደባና በአንድ ዓመት እስራት ብቻ ማምለጣቸው እድለኛ ነበሩ። ጥይት በነጻ ይገኝ ይመስላችኋል? የአምቡላንሱስ ቤንዚን እንዲህ ነበር የሚሉን ሬሳ ለመውሰድ ስንሄድ። ከትግት ጊዜ በኋላ ማንኛውም ሰው ሬሳ መውሰዱን ወይም ለሬሳ መክፈሉን አቆመ። በቀበሌዎች ሁሉ ይኸው ታሪክ ይደጋገማል። ወዶድ ቤተክርስቲያንን እንገናኝና ፈጣሪያችን እንዲታደገን እንጸልያለን። ያልተነካ ቤተሰብ የለም። ገዳዮች ይኸው አብረውን ነው ያሉት። በየቀኑ እናያቸዋለን። እንደምንጠላቸውም ያውቃሉ። ሁላችንም ያን የፍርድ ቀን እየጠበቅን ነው። ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል። ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስንት ሐዘን ህመም አለውና። ምዕራፍ 3 የተፈዳዩቱ ይናገሩ። ማን ይናገር የነበረ ማን ያርዳ የቀበረ። ከሁኔታው ገንጠል ካልና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም ያስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የመስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የመስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንቃጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዙ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት 2 እስረኞች በስተቀር የሁሉም ክስ የኢሃፓ አባላት ናችሁ የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥንባት በገብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ 6ቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎ ሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፉቁቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘለግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረ ሰይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረ ሰይል ፈጻሚዎቹ 5 ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታኝ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጣል አለ አንደኛው። ግብራበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ። ፈጽሞ የኢሃፓ አባልም ደጋፊም እንዳልነበሩ ካዱ። ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥርፊያ ሱሪዬንና ሙታንታዬን አወለቁ። ሁለቱም የተራቆተ ቂጤን ገረፉኝ። አንደኛው በሾሃም ለበቅ፣ ሌላው በአጭር ወፍራም አለንጋ ተያያዙኝ። ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ። ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ። በሆዴ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ። አእምሮዬን ብስት ወይም ብሞት ምኞቴ ነበር፣ ግን አልሆነም። ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት። በእጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም። እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቅ አፌ ውስጥ ወተፉበት። በመጨረሻም ራሴን ሳትሁ። ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር። በሁለት ሳምንታት ውስጥ ሁለት ጊዜ ግብረ ሰይል ደረሰብኝ። እያንዳንዱ የግብረ ሰይል ዙር ወደ ሁለት ሰዓት ያህል የፈጀ ይመስለኛል። ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ሌሊት ሌሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ። በእንደዚያ አይነቱ ሌሊት ነበር እነዚያ የተጠቀስኳቸው ሽባ ሆነው የነበሩት የተገደሉት። ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ። በጥቅምት 1969፣ በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር። አንድ ጊዜ በታህሳስ 1969 ዓመተ ምህረት ሌሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እጠባበቅ ነበር፣ ግን ተረፉ። ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ። ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት። ነገር አቀባዩ ሰደድ የገባ ባንዳ ነበር። በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረ ሰይል ተፈጸመብኝ። ግብረ ሰይሉን የውስጥ እግርን በደንዳና አለንጋ መግረፍን፣ ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዝቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን፣ የአጥንት መጋጠሚያዎችን በወፍራም ቆመጥ መደብደብን፣ እንዲሁም ፍም በመሰለ የጋለ ብረት የጡት ጫፎችን፣ ክንዶችንና መዳፎችን መጥበስን ያካትታል። ከዚህ በኋላ ወደ በዓታ እስር ቤት ወሰዱኝ። ለፖለቲካ አስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጻፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ። እኔ የነበርኩበት ክፍል ክፋቢል ከአምስት ሰው በላይ አይዝም ነበር፣ ግን በውስጡ 13 ነበርን። ሁለት የኢድህ አባላት ናችሁ ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ በማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረ ሰይድ ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረ ሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቅን። ከእስረኞቹ አንድ ሌላ ደግሞ የያፓ አባል ነህ በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረ ሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። ይህ ጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረ ሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል፣ ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረ ሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹሕ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ፣ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠላቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ሌሊት ሌሊት ቁጥራችን ያንሳል፣ ጠዋት ጠዋት ደግሞ በአዲስ መጥቶች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምፅ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ፣ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረ ሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረ ሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መልአኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረ ሰይል አሳሩን በላ። የግር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቁም ስቅላቸውን ካሳዩአቸው በኋላ አንድ ለሊት ረሸኗቸውና ሬሳቸው ከተማው ውስጥ ተጣለ። ኢድሪስና ያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ ያሰንና ያሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። የስድስት ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ፣ ጋሻው በዛ፣ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ እረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይል ተፈጸመበት። ከዚያም ተረሸነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ አራቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። ህዳር 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰን አውቃለሁ። አልማዝ እስር ቤት ውስጥ አረመኔያዊ ግብረ ሰይል ተፈጽሞባታል። አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል። ጡቶቿን ቆርጠዋል። በቁስሉ ጠንቅ ብቻ በሞተች ነበር። ነገር ግን ከካሰች በርሄ መምህርት፣ ከተሻገር አያሌው፣ ከይመር ከበደና ከሌሎች አስር እስረኞች ጋር ከእስር ቤት አውጥተው ረሸኗት። እንደተለመደው ሬሳቸው ለትሬት አውራ ጎዳና ላይ ተጣለ። ወልዲያ ከተማ ውስጥ በ1970 ዓመተ ምህረት ኅዳር 13 ቀን፣ መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀይ ሽብሩ የአይን ምስክር ሁኛለሁ። 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ። አወቀ አስማማው የግል ድርጅት ውስጥ ይሰራ የነበረ፣ ደስታ ሲሳይ ተማሪ፣ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓመተ ምህረት ከአላማጣ እስር ቤት ጫካማ ወደሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ከወሎ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ኅዳር 1969 ዓመተ ምህረት በአፈሳ ተይዤ ከሁለት ሳምንታት በኋላ ተለቀቅኩ። በሁለተኛው ዝር ከጠቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ጠቋሚዎች ይጠብቁና ሰውን እየጠቆሙ ያስይዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ የተደረገ፣ ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበር። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን፣ ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቀጥ ያልያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረ ሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ሌሊት ሌሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳ ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። ለአዲስ መጦች በግብረ ሰይል የተፈዳዩት እስረኞች ሁኔታ ብቻ እንኳ ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ሚስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ ስንገልህ ሚስትህን ልክ ከጎንህ ሆና እንድታቅፍህ እናደርግልሃለን። በኋላም ሁለቱም ባልና ሚስቱ ተገደሉ። ፍጻሜው ሞት ባይሆንም ሌላም ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ሰራተኞች ማህበር ውስጥ ይሰራ ነበር። ከያዙት በኋላ ሚስቱንና የስድስት ዓመት ልጁንም ወደ እስር ቤቱ አመጧቸው። መቶ አለቃው ሴትዮዋን ደፈራትና ረገዘች። ልጁን ወታደሮቹ ኢህአፓን የሚቃወም መፈክር እንዲጮህ አስተማሩትና አባቱ ፊት እነዚያን መፈክሮች እንዲያነበነብ ይደረጋል። ከሶስት ወራት በኋላ ያ ያልታደለ ሰውዬ ከረገዘች ሚስቱ ጋር አይን ላይን እንዲገጣጠሙ ሲደረግ፣ መቶ አለቃው ደግሞ እዚያው እያንጓበበ በሰውየው ውርደት ይፍነከነክ ገባ። ሰውየው ለረጅም ጊዜ ከተቀበለው ግብረሰይል ይልቅ ይህን ማየቱ አደቀቀው። በኋላ እንደተፈታ ሰማው። እዚያ በኋላ በሚስቱና በሱ መካከል የሆነውን ግን አላወቅኩም። አጸደ ወይን ስለምትባል የእቴጌ መነን ትምህርት ቤት ወጣት ተማሪ ማውቃለሁ። ከደረሰባት አሰቃቂ ግብረ ሰይል የተነሳ ያልሟሟ ነገር መቅመስ አትችልም ነበር። ለቁስሏ ሕክምና ካለማግኘትና ከረሃብ የተነሳ ሞተች። ነገር ግን ሬሳዋን በጥይት ደብድበው ጥቅምት 1969 ዓመተ ምህረት ከሰፈሯ ወስደው ጣሏት። በትግራይ እርሻ ልማት ዩኒቲ ይሰራ የነበረው ገብረ ጻድቃን ኃይሌ መቀሌ ተያዘና ግብረ ሰይል ተፈጸመበት። እንዲያወጣ ሊያደርጉት የኢህአፓ አባልነትን ስላልቻሉ ወደ አዲስ አበባው የጸጥታ ክፍል ላኩት። እዚያም እንዲሁ በተከታታይ ለቀናት በግብረ ሰይል ተፈዳይቶ በዚያው ሞተ። ብዙዎቹ የእስር ቤት የክፍል ባልደረቦቼ ፍጻሜያቸው ተገድሎ አውራ ጎዳና ላይ መጣል ሆነ። እኔ ዓለም በቃኝ ከተሰደድኩ በኋላ መስከረም 1975 ዓመተ ምህረት ተለቀቅኩ። ክስ ፈጽሞ አልተመሰረተብኝም ወይም በወግ አልተፈረደብኝም። ሸዋ ባይኔ ያየሁትን ነው የምጽፍላችሁ። የመጀመሪያው ታሪክ በዋናነት የሚያተኩረው በይፋትና ጥሙጋ አውራጃ በማፉድ ወረዳ ወደሚገኘው ወደ ጭራ ሜዳ ከአዲስ አበባ መጥቶ ስለነበረው ታሪኩ ስለተባለ ታጋይ ነው። ወደ ሸዋ ሮቢት የምርመራ ማዕከል ይዘው ያመጡት ዕለት በወፌላላ አይነት ይደበድቡት ጀመር። ያ የመጀመሪያ ቀኑ ነበርና እንደ ሁላችንም እግሮቹ ይደሙ ነበር። በሚቀጥለው ቀን እንደገና ድብደባው ቀጥሎ ግብረ አበሮቹንና የግንኙነት መስመሩን እንዲያወጣ ተጠየቀ። አንድ የሚገናኘው በአካባቢው እንዳለና እንደሚያሳያቸው ነገራቸው። የምሳ ሰዓት ስለተቃረበ ግብረ ሰይል ፈጻሚዎቹ ፖሊሶቹን ወደ ክፍሉ እንዲመልሱ ታዘው ወደ የቤታቸው ሄዱ። ታሪኩ በዚህን ጊዜ በጣም ተዳክሟል። ሰውነቱም በየቦታው ይደማ ነበር። ወደ ክፍሉ ተራምዶ በቀጥታ መግባት ስላቃተው ወደቀ። ገብረ እግዚአብሔር የተባለ መንታ ምላስ ያለው አለንጋ የያዘ ፖሊስ ታሪኩን ባለንጋው ራሱ ላይ ሲመታው ያለንጋው አንዱ ምላስ አይኑን ክፉኛ መጥቶ ሰነጠቀውና የታሪኩ አይን ፈሰሰ። ተሸክመው ወደ ክፍሉ ውስጥ ሲወረውሩትም በጋር ጮኸ። ሌሊት አውጥተው ሊወስዱት ፈልገው ነበር፣ ነገር ግን በሞት አፋፍ ላይ ነበር። አንድ አይኑ አብጧል፣ አንዱ ጠፍቷል። የውስጥ እግሮቹ ተበጣጥሰው ደም ያዘንባሉ። ጀርባውና ፊቱ አባብጠዋል። ማለዳ ሊወስዱት መጡ። የመርማሪዎቹ አለቃ የደርጋባል ነው የሚባል መቶ አለቃ ሰለሞን ነበር። ታሪኩ ቅዠት ውስጥ ያለ ይመስል ነበር። ጓደኞችን ታሳየናለህ አሉትና ፔጆ መኪና ውስጥ ከተው ወሰዱት። በኋላ እንደሰማነው ታሪኩ አንድ ጓደኛውን ጠቁሞ አስይዟቸው ሌላም በመንገድ ላይ አመላክቷቸው ይህ አደገኛ ነው ብሎ ገልጾላቸው ኑሯል። ስለዚህም ታሪኩን አዲስ ካሲያዘው ሰውና ከመኪና ነጂው ጋር ተተዋቸው አደገኛ ነው የተባለውን አጥምደው ለመያዝ ሄዱ። በሆነ መንገድ ታሪኩና ሌላው ሰው የመኪና ነጂውን ሽጉጥ ነጥቀው ጭኑ ላይ አቁስለው ተመለጡ። በኋላ ልንረዳ እንደቻልነው ያ ሌላው ሰው ታሪኩን በጀርባው አዝሎት ነው ያመለጠው። የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለጡን ሳይነግሩን ቀይ ሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገድሎ ይሆናል ስንል፣ ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገድሎ ይሆናል ብለው ጠረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና በአካባቢው በጣም ይፈለግ የነበረው ጌታነ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነ ሸዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረ ሰይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። ከዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በርግጫ መታውና አፉን ደም ሞላው። ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላላ ደበደበው። እንደገና ወለሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታነህ መላ ሰውነት በደም ተበከለ። የተገጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጠላቸው የተነሳ አጥንቶቹን አግጠው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በምንጠራው እንዳሰሯቸው ነበር። ሌሊት ከክፍላችን ውስጥ እንዳለ ጌታነህ እንደ መቀወስ አለ። ደጋግሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱ እንዳያመሳቸው አንድ 5 ደቂቃ ያህል ቆይተው ገቡ። ጌታነህ ደግሞ እንደገና በአንድ ቀን ሙሉ ግብረ ሰይል ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ፣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቆሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አሰቃቂ ድብደባን ያፈራርቁበት ነበር። ሌሊት ክፍላችን ውስጥ ጌታነህ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረሰይድ ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ እስረኛ ችግሩን ዘርዝሮ በገዛ ራሱ ሕይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን እስረኛ ግድግዳውን አስደግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቴና ታላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረ ሰይድ ፈጻሚዎቹ ሲመጡ ሙት ጌታ ነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝን። እነሱም የጌታ ነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። አዲስ አበባ እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠየቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየሁም። ቀበሌያችን ውስጥ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለመወርቅ ትምህርት ቤት አጠገብ በቀይ ሽብር ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገንን ስለነበር እዚያ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ የዘ ቤተሰብ የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረ ሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረ ሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጇ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስ። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየሁና ወሰኔ በውሃና ፈሳሽ ባለስልጣን ሕንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየሁ ተይዛ አረመኔያዊ በሆነ መንገድ በግብረ ሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረ ሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት፣ ቀበሌያችን ውስጥ ትኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት እስኳሪዎች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችው እናት አንዱን የስኳድ አባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጁን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተዉ። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታደሏትና لجوا كبيت اندال نقرتشاتشو نسوم متنا لجون قطتو عودتو برافولاي قدلوت ناتيوا الرياليش بتوتا السوالم چنوالاي بتييت متوات اندريت دقمو كل لجوش قلو وشوچن لقو دمون انتلسو عدرقو يخلو بلجوچو نات فيت نبر ناتيوا تنبركك ريساوچو ديتولات بتمازنم مبيبلو يزوبات هيدو عبيوتو كوت كتو مياسا دقاتشو ليلوچ لجوچو لجي بلو ما فيزوبات ستيوا اندبدت عرقوات يلجوچو اسكرين لتريد كقرب بسفرالي بيكانو تكمت نبر لميليشا راشن اندن ناسنا داسن التازز السوام انديو تازا عشافرين سراليش عند زبنيا اجوان سبرو ديام هونو راشن ودم ناسنا دابت ودك اولي وادا راشان تتوات يقد اند التسارة تدرقو نبر يا سم يتدبك ليج تأغست لأغبات مكرو انبي بتباليك اولي زبنيا تيازج أكبا بيوا بياسا قرابيا نبر فمسكي مسلي قالي برز ببرد تواب مستد آرمين يو يهونا قبر سير فزمو بات يالتو اللي دان عركيز تشكمشن دوهنا لما فتشنو يارو زبينو جخوتو على يزر لبات يشفرو بات جمرو بزيو سكاي وستموتا كتلم بدو كالمور كتمرتويتا تقابل تقريد تتعليج نفاسر كوست يليلو تشلجوش يادنا سيقدلين ببريك الموية متوالكا مامشاون بيتو سيقفا بليلو تشسكوادوش يراسو سدس لجوش بمتريس تاجلو عقينياتشو نمي تاوكاو بزياجيزي سكوادوش تكامك عباليوش لمردات ويمتببر لما سايت كراسا تشووش نبروك عباليوش يقوبينيو نبر تاليا يا يمواجو تشابات اندن نسوهلو سوغداي مهونون على وقوم نبر عند شماغل ليساو يتقدلو سوس لجو تشاكشون ريسا كمانيليك وسبيتال آسود تتاو لموسد يتجيت واقا كفالو بلواتشو بلواتشو كفاللقاتشو والو بدب دبانا باندامت السرات بچا معاملتاتشو الدلينيا نبرو تييت بانس ايق جنجي مسلاتشو هال يامبولانسوس بنزين اندي نبر يميلون ريسا لموسد سنهيت كتكيت كيزي بوالا ما نين يومسو ريسا موسدون ويم لريسا مكفلون اقوما بكباليو تشولو ايهو تاريكي دكا قمال ودود بيتا كريستيان النقنا ينا فتاريا تشن اندي تادقن انصلي اللن يالتنكا بيتا سابي اللم كدايو تشيهو عبرو النو يالوت ميكالو نايا تشو اللن دم نتالا تشو مياو قالو ሁላችንም ያን የፍርድካን እየተበቀነው ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስን ታዘን ህመም አለውና ጠቅላላ ላ ፕሮግራማችን በዚሁ ይተናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።